voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 1 2013 ዓመተ ምህረት የአማርኛ ቋንቋ አገልግሎት ዝግጅታችን አሁን ጀመረ። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ባቀዱት መሰረት እየሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ባብይ ረስ ዘገባለን። የኤርትራ መንግስት ዛሬ ጠዋት በባድመ በኩል ወረራ አካሄደ ሲል የትግራይ ክልል መንግስት ገለጸ። የኤርትራ መንግስት አስተባብሏል። ከሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፊ መሐመድ ጋር ቃለ ምልልስ አካሂደናል።
ድርድሩ በህገ መንግስቱ ማቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች አህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀድም።
እነዚህንና ሌሎች የዩናይትድ ስቴትስ ምርጫ ዘገባዎች በምሽቱ ዝግጅት እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአትቪ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ባቀድነው መሰረት እየሄደ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የወታደራዊ እርምጃው አላማዎችም ህገ ወጡን ቡድን ትጥቅ ማስፈታት፣ በክልሉ ህጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞችን ለፍርድ ማቅረብ ነው ሲሉ ጠቅላይ ሚኒስትሩ ጠቅሰዋል። በአብይ ርዕስ ዝርዝር ዘገባ ይኖረናል። የአፍሪካ ህብረት በኢትዮጵያ የትግራይ ክልል ውጊያ ላይ ያሉት የፌዴራሉ መንግስት የመከላከያ ኃይሎችና የክልሉ ኃይሎች መካከል ተኩስ አቁም እንዲደረግ ተማጽኖ አቅርበዋል። ሮይተርስ ከናይሮቢ ያጠናቀረው ሪፖርት እንደገለጸው 2500 የሚሆኑ ሰዎች ውጊያውን ሸሽተው ወደ ሱዳን ተሰደዋል። ቁጥሩ ይጨምራል ብለው እንደሚሰጉ ነው የሱዳን ባለስልጣናት ያስገነዘቡት። ዝርዝር ዘገባውን ሶሎሞን አባተ ያቀርበዋል።
እየተካሄዱ ባሉት ድብደባዎች በመቶዎች የሚቆጠሩ መሞታቸውን ሮይተርስ ከናይሮቢ ዘግቧል። በአብይ አህመድ መንግስትና በትግራይ ክልል መሪዎች መካከል እየተካረረ የመጣው ውጊያ ወደ ተስፋፋ የእርስ በርስ ግጭት እንዳያድግ ብዙዎች ስጋታቸውን እየገለጹ መሆናቸውንም ዘገባው ጠቁሟል። ለመንግስቱ ቅርበት ያለውን ፋና ራዲዮን የጠቀሰው የእንግሊዝ የዜና ወኪል ፌዴራሉ ጦር በኢትዮጵያ በሱዳንና በኤርትራ አዋሳኝ ላይ የሚገኘውን የሁመራን አየር ጣቢያ እንዲሁም ከከተማይቱ ወደ ሱዳን የሚያመራውን አውራ ጎዳና በተቆጣጠረበት ወቅት ብዙ ቁጥር ያላቸውን የክልሉን ልዩ ኃይል አባላት መያዙን አመልክቷል። የሁመራ ነዋሪዎች ግን መደበኛ ሕይወታቸውን እያከናወኑ መሆናቸውን በአካባቢው ያለ የመንግስት ኮሚኒኬሽንስ ቢሮ መናገሩንም የጠቀሰው ሮይተርስ ክልሉ ለውጭ መገናኛ ብዙሃን ዝግ መሆኑና የስልክና የኢንተርኔትም አገልግሎቶች በመቋረጣቸው አለ የሚባለውን ሁኔታ ማረጋገጥ አለመቻሉን ከክልሉ ገዢ ፓርቲ ህወሓትም መግለጫ ለማግኘቱን አመልክቷል። በሌላ በኩል ምንም እንኳ የተጨበጠ ማስረጃ አያቅርቡ እንጂ የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የኤርትራ መንግስት ከኢትዮጵያ መከላከያ ጋር ተባብሮ በድንበር አካባቢ ጥቃት መክፈቱን ተናግረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለሮይተርስ በሰጡት ቃል እኛ የግጭቱ አካል አይደለንም ሲሉ የዶክተር ደብረጽዮንን ክስ አስተባብለዋል። ትግራይና አማራ ክልሎች ውስጥ የሚንቀሳቀሱ ሪፖርተሮቹ ከባድ መሳሪያዎችን በደገኑ ፒክአፕ ተሽከርካሪዎች ላይ የነበሩ ታጣቂዎች ወደ ግንባር ሲጣደፉ ማየታቸውን ሮይተርስ አክሎ አመልክቷል። የጦር ጀቶች የትጥቅ ማከማቻ መጋዘኖችና ሌሎችም ኢላማዎችን መደብደባቸውን ሁለቱም ወገኖች የተናገሩ ሲሆን በምድር ደግሞ ከባድ ውጊያ እየተካሄደ መሆኑን የተራድኦ ሰራተኞችና የጸጥታ ምንጮች መግለጻቸውን የዜና አውታሩ ገልጿል። እስካሁን በትግራይ ክልል ወገን 500 ከፌዴራሉም ጦር በመቶዎች ያሏቸው ሕይወት መጥፋቱን አማራ ክልል ውስጥ የሚገኙ ወታደራዊና የደህንነት ምንጮች ተናግረዋል። ይህ በእንዲህ እንዳለ ወገኖቹ የገቡበትን የጸብ ሁኔታ ፈጥነው እንዲያቆሙና ለንግግር እንዲቀመጡ የአፍሪካ የአፍሪካ ህብረት ጠይቋል። ፌደራሉ መንግስት ግን የሽምግልናና የድርድር ጉዳይ ላይ የሚነጋገረው በትግራይ ክልል ባለስልጣናት እጅ ያለ ትጥቅ ሁሉ ሲወድም፣ የተያዙ ባለስልጣናት ሲለቀቁና የክልሉ ባለስልጣናት እጅ ሲያዝ ብቻ እንደሆነ ማስታወቁን የዜና አገልግሎቱ ዘግቧል። ህወሓት ወደ 2500 የሚሆን ተዋጊ ኃይልና ከፍተኛ መጠን ያለው መሳሪያ የታጠቀ መሆኑን ወታደራዊ ተንታኞች ተናግረዋል። ጠቅላይ ሚኒስትሩ ዛሬ ባወጡት ትዊት ትግራይ ውስጥ ያለው ህግን የማስከበር ዘመቻችን በታቀደው መሰረት እየተከናወነ ነው፣ ወንጀለኛው ጁንታ ትጥቅ ሲፈታ፣ በክልሉ ህጋዊ አስተዳደር ሲመለስ፣ ያመለጡ ተይዘው ፍትህ ፊት ሲቀርቡ ወታደራዊ እንቅስቃሴዎቹ ይቆማሉ፣ ሁሉም በፍጥነት እየደረስንበት ነው ብለዋል። ህወሓት የአየር ድብደባውን ርህራሄ ቢስ ሲል መጥራቱን ሮይተርስ አመልክቷል። በሌላ በኩል ኤርትራ ድንበር ላይ የነበረው ፌዴራል ጦር መጀመሪያ ላይ ወደ ኤርትራ ለማፈግፈግ መገደዱንና በኋላ ግን ተጠናክሮ መመለሱን የትግራይ የአስቸኳይ ጊዜ ሁኔታ ግብረ ኃይል ቃል አቀባይ ሬድዋን ሁሴን መናገራቸውንም ዘግቧል ሮይተርስ። የክልሉ ልዩ ኃይል መቀሌ የሚገኘውን ጠንካራ እንደሆነ የሚነገርለትን የሰሜን እዝ ቅጥር መያዙንም አቶ ሬድዋን እንዳረጋገጡለትም የዜና አውታሩ ገልጿል።
የሱዳን የሽግግር መንግስት በአጎራባች ኢትዮጵያ የትግራይ ክልል ግጭቱ እየተባባሰ መሄዱ ያሳሰበው መሆኑን ገለጸ። ሁሉም ወገኖች ውጊያውን አቁመው ለግጭቱ በሰላማዊ ድርድር መፍትሄ እንዲፈልጉ ተማጽኗል። የክልሉ ሀገሮች መሪዎች እንዲሁም ዓለም አቀፉ ማህበረሰብ በአካባቢው ሰላምና መረጋጋት እንዲሰፍን፣ ኢትዮጵያ ውስጥም ሰላም እንዲፈጠር ጥረት እንዲያደርጉ የሱዳን መንግስት ጥሪ አቅርበዋል። በሌላ ዜና በኢትዮጵያ የትግራይ ክልል ባለፉት ጥቂት ቀናት ውጥረቱ ማየሉን ተከትሎ ከኢትዮጵያ ጋር የሚያዋስነንን ድንበር ዘግተናል ሲሉ የሱዳን ከሰላ ክፍለ ግዛት ባለስልጣናት ተናገሩ። የከሰላ ክፍለ ግዛት ተጠባባቂ አስተዳዳሪ ፋታል ራህማን አልአሚን ከከሰላ በጥቂት ኪሎ ሜትር ርቀት ላይ በመትገኘው በትግራይ ክልል የሚካሄደው ውጊያ እስከሚበርድ ድንበሩ ዝግ ሆኖ ይቆያል ብለዋል። አያይዘውም የከሰላው ተጠባባቂ አገረገዢ የክፍለ ግዛቷ ባለስልጣናት በሱዳንና ኢትዮጵያ ወሰን ላይ በመትገኘው ወድ አልሄሊዮ የድንበር ማቋረጫ ኬላ የሚቆጣጠር ኮሚቴ እንደተመሰረተ ገልጸዋል። ከኢትዮጵያ በግጭቱ ምክንያት የሚሰደዱ ሲቪሎች ቢኖሩ ለመቀበል የሱዳን ባለስልጣናት እርዳታ ያደርጋሉ ብለዋል። ይሁን እንጂ የከሰላ ባለስልጣናት ማናቸውም ቡድን ሱዳን ገብቶ የሱዳንን ግዛት የፍልሚያ ሜዳ እንዲያደርጋት እንደማይፈቅዱ ነው አልአሚን ያስገነዘቡት። መሳሪያ የያዘ አንድም ሰው ከሰላ አናስገባም ብለዋል። ያልታጠቁ ሲቪሎችን ግን ወደ ኤልሄሊዮ ኬላ ላይ ወዲያውኑ እርዳታ የሚያደርግላቸው ኮሚቴ አቋቁመናል ብለዋል። የከሰላው አስተዳዳሪ አልአሚን የሀገራቸው የጸጥታ ድርጅት የጦር ኃይሎቹም ጭምር ከኢትዮጵያ ጋር የሚያዋስነውን ድንበር በንቃት እንዲከታተሉ ታዘዋል ብለዋል። ምንም አይነት ህገወጥ ስብሰባ አይፈቀድም። በሀገራቸው የጸጥታ ችግር የፈጠሩ ማናቸውም ሰዎች መሳሪያ ይዘው ከሰላ እንዲገቡ አንፈቅድም ሲሉ አስረድተዋል። ይህ በጸጥታ ክፍላችን ተግባራዊ ይሆናል ያሉት ተጠባባቂው አስተዳዳሪ ድንበራችን ከዛሬ ጀምሮ ላልተወሰነ ጊዜ ዝግ ይሆናል ሲሉ ነው ያስታወቁት። ከሰላ የሚገኙ የአይን እማኞች ከተማይቱ ላይ ብዛት ያለው የሱዳን የጦር ሰራዊት መሰማራቱን ገልጸዋል። የፈጣን ድጋፍ ኃይሎች የሚባለው የሱዳን ሚሊሺያ ኃይልም እሁድ ዕለት ከኢትዮጵያ ወደሚያዋስነው ድንበር ሲጓዝ ተመልክተናል ብለዋል። አዣንስ ፍራንስ ፕሬስ በከሰላ ከተማ የሱዳን የስደተኞች ድርጅት ኃላፊ የሆኑትን አልሲር ኻሊድን ጠቅሶ ባወጣው ዘገባ ከትግራይ ክልል በበርካታ ሺዎች የተቆጠሩ ኢትዮጵያውያን ግጭቱን ሸሽተው ሱዳን ገብተዋል ብለዋል። በኢትዮጵያ የተቀሰቀሰው ብጥብጥ አሳስቦኛል ያሉት የዩናይትድ ስቴትስ ማሳቹሴትስዋ ዴሞክራት ሴኔተር ኤሊዛቤት ዋረን በትዊተር በኩል ባስተላለፉት መልእክት መሪዎቿ በአፋጣኝ ግጭቶቹን በማርገብ ትግራይ ውስጥ ለሲቪሎች የሰብአዊ እርዳታ መድረስ የሚችልበትን መንገድ እንዲፈጥሩ ጥሪ አቅርበዋል። የማሳቹሴትሷ እንደራሴ አክለውም ሁለቱም ወገኖች የሁሉንም ዜጎች ነጻና ሚዛናዊ በሆነ ምርጫ የመሳተፍ መብት ወደሚያረጋግጥና ሁሉን አቀፍ ወደሆነ ውይይት መግባት አለባቸው ብለዋል። የኢትዮጵያ ፌዴራላዊ መንግስትና የትግራይ ክልል ባለስልጣናት አስቸኳይ ተኩስ አቁም አድርገው እንዲስማሙን በማሳሰብ በርካታ የዓለም አቀፉ ማህበረሰብ አባላት ያቀረቡትን ጥሪ እንደሚደግፉ በመግለጽ ተመሳሳይ ጥሪ ያሰሙት ደግሞ ሌላው የዩናይትድ ስቴትስ ሴኔተር ባብ መንዴዝ ናቸው። በቅርቡ ትግራይ ውስጥ በሁለቱ ወገኖች መካከል የተቀሰቀሰው ግጭት ከዚህም ወደ ከፋ ሁኔታ እንዳያመራ እንዲሁም ለልቂትና ለበረታ የሰብአዊ ቀውስ እንዳይዳርግ ሲሉ ያደረባቸውን ስጋት ገልጸዋል። የኒው ጀርሲ እንደራሴው አክለውም የተራዘመ ጦርነት በቋፍ ያለውን የኢትዮጵያን የዲሞክራሲያዊ ሽግግር ከሃዲዱ ከማሳትና የኢትዮጵያን ህዝብም ሰላምና መረጋጋት ከማሳጣት በስተቀር የሚፈይደው አንዳችም ነገር አይኖርም ሲሉ አሳስበዋል። ኢትዮጵያ ውስጥ የሚቀሰቀስ ግጭትና አለመረጋጋት የአካባቢውን ሰላም ለአደጋ የሚያጋልጥ በመሆኑ ጭምር ሁለቱ ወገኖች ግጭቱን በማርገብ የፖለቲካ ልዩነቶቻቸውን ሁሉን ባሳተፈና ሊጸና በሚችል ውይይት መፍታት አለባቸው ሲሉ ጥሪያቸውን አሰምተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በተመጣጣኝ ዋጋ የሚገኝ የጤና ዋስትና ኦባማ ኬር ጉዳይን አስመልክቶ በቀረበው ሙግት ዛሬ የግራ ቀኝ ክርክር ማድመጥ ይጀምራል። ሪፐብሊካኖች የጤና ዋስትና መርሃ ግብሩ እንዲሰረዝ ነው የሚፈልጉት። የቪኦኤን ዘገባ አዳነች ፍስሐዬ ታቀርባለች።
ጠቅላይ ፍርድ ቤቱ ተመጣጣኝ ዋጋ የሚያስከፍለውን የጤና ጥበቃ ሕግን ለመቀልበስ ክርክር የሚጀምረው የጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች 6-3 በመሆን የበላይነት ቦታ በያዙበት ወቅት ነው። በቅርቡ የተሾሙት ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት በጠቅላይ ፍርድ ቤቱ ተጨማሪ ወግ አጥባቂ ዳኛ ሆነዋል። ሪፑብሊካውያን ሊቀለብሱት የሚፈልጉት የጤና ጥበቃ ሕግ ዋና ነጥብ ከ10 ዓመታት በፊት በወጣው ሕግ መሰረት አብዛኞቹ ሰዎች የአነስተኛ ደረጃ የጤና ዋስትና እንዲኖራቸው ያዛል። ከሌላቸው ግን በሕጉ መሰረት ቅጣት ይጠብቃቸዋል። በቴክሳስ የሚመራው የዩናይትድ ስቴትስ ክፍላተ ግዛት ቡድን ኦባማ ኬር የሚል ስያሜ የተሰጠውን የጤና ጥበቃ ሕጉን ለመቀልበስ እየሰራ ነው። ግለሰቦች የጤና ዋስትና እንዲኖራቸው ማስገደዱ ሕገ መንግስታዊ አይደለም በማለት ነው የሚከራከሩት። የዩናይትድ ስቴትስ ምክር ቤት የጤና ጥበቃውን ሕግ ያወጣበት ምክንያት ሰዎች ተመጣጣኝ ዋጋ የሚያስከፍል የጤና ዋስትና ካላቸው ጤንነታቸው በተሻለ ሊጠበቅ ይችላል በሚል እምነት እንደሆነ ታውቋል። ተመጣጣኝ ዋጋ የሚያስከፍለው የጤና ጥበቃ ዋስትና እንዲቀጥል የሚከራከሩት በካሊፎርኒያ የሚመሩት ሲሆኑ የጤና ጥበቃው ሕግ እንዳለ ቀጥሎ ግለሰቦች የጤና ዋስትናው ከሌላቸው ይቀጣሉ የሚለው ቢወጣ ምክር ቤቱ ችግር እንደሌለው ከሶስት ዓመታት በፊት አመላክቷል በሚል ይከራከራሉ። ቅጣት የሚለው ቃል ከጤናው ሕግ ሲሰረዝ ሕገ ወጥ በሆነ መንገድ በመንግስት የተጫነባቸው አድርገው ስለማያዩት ሰዎች የጤና ዋስትና እንዲኖራቸው ያበረታታል ይላሉ። ጠቅላይ ፍርድ ቤቱ በመጪው ሰኔ ወይም ሐምሌ ወር ላይ ውሳኔ ይሰጥበታል ተብሎ ይጠበቃል። ፍርድ ቤቱ የጤና ዋስትናው ሕግ እንዲወገድ ከበየነ ከ20 ሚሊዮን በላይ የሚሆኑ ሰዎች የጤና ዋስትና አይኖራቸውም ማለት ነው። የጤና ዋስትና ኩባንያዎች በበኩላቸው የቆየ ህመም ያላቸውን ሰዎች የጤና ዋስትና መንፈግ ይፈቀድላቸዋል ማለት ነው።
የዩናይትድ ስቴትስ ጠቅላይ አቃቤ ህግ ቢል ባር የፌዴራሉ አቃቢያነ ህግ ባለፈው ሳምንት በተከናወነው ምርጫ ተፈጽሟል ያሉትን መጠነ ሰፊ የድምጽ መዛባት እንዲመረምሩ ትዕዛዝ ሰጡ። ይህንኑ ተከትሎ በፍትህ ሚኒስቴሩ ምርጫ ነክ ወንጀሎችን የሚመለከተው ክፍል ኃላፊ የነበሩ ባለስልጣን ስራቸውን መልቀቃቸው ታውቋል። በኮቪድ-19 ዜናዎች ሁነኛና ጠንቅ የማያስከትል የኮቪድ-19 ክትባት በማግኘቱ ረገድ ጥሩ እርምጃ የመመዝገቡ ዜና በተነገረ በጥቂት ሰዓታት ውስጥ ብራዚል ላይ ደግሞ በሌላ ክትባት ላይ የተጀመረ የሰው ላይ ሙከራ እንዲቆም መደረጉ ተሰምቷል። የቻይናው ሲኖቫክ ኩባንያ የሰራው ኮሮናቫክ የተባለው ክትባት በአንድ በጎ ፈቃደኛ የሙከራው ተሳታፊ ላይ ከባድ አሉታዊ የጤና ችግር ከተከሰተ በኋላ ነው ሙከራው እንዲገታ መደረጉ የሀገሪቱ የጤና ተቆጣጣሪ አካል አንቪሳ ያስታወቀው። የተፈጠረው ችግር ምን እንደሆነ መግለጫው አላብራራም። የክትባት ሙከራ ተሳታፊው ታሞ ሙከራ ሲቋረጥ ይህ የቻይናው ክትባት ሶስተኛ መሆኑ ነው። ቀደም ብሎ በተሰማ መልካም ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ለመጀመሪያ በሰውነት የበሽታ መከላከያነት የተቀመመ መድኃኒት በኮቪድ-19 ባልከፋ ሁኔታ ለታመሙ ሰዎች ጥቅም ላይ እንዲውል ፈቃድ መስጠቱ ተሰምቷል። ባምብላኒቪማብ የተባለው መድኃኒት በጋራ የሰሩት የዩናይትድ ስቴትሱ ኢላይ ሊሊ እና የካናዳው አፕሴሌራ ናቸው። መድኃኒቱ ፕሬዝደንት ዶናልድ ትራምፕ በኮቪድ-19 ታመው በነበሩበት ጊዜ ከታከሙበት መድኃኒት ጋር ተመሳሳይነት ያለው ሲሆን FDA ከ12 ዓመት በላይ ለሆኑና ኮቪድ-19 በከፋ ሁኔታ ይጠናባቸው ይሆናል ብለው ለሚያሰጉ ህሙማን በአጣዳፊ ህክምናነት እንዲውል ነው የተፈቀደው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የማክሰኞ ህዳር 1 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአት ቪኦኤ አማሪክ የፌስቡክ ገጻችንና በአሃዱ ሬዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ባቀዱት መሰረት እየሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ህግ የተላለፈውን ቡድን ትጥቅ ማስፈታት፣ በክልሉ ህጋዊ አስተዳደር መመለስና በሽሽት ላይ ያሉ ተጠርጣሪ ወንጀለኞችን ለፍርድ ማቅረብ ደግሞ የወታደራዊ እርምጃው አላማዎች መሆናቸውን ጠቅሰዋል። እስክንድር ፍሬው አጠር ያለ ዘገባ አለው።
ሐሳባቸውን በትዊተር ያሰፈሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ህግ የማስከበር እርምጃ ሲሉ የገለጹት የመከላከያ ሰራዊቱ እንቅስቃሴ በምን ሁኔታ ላይ እንደሚገኝ ጠቁመዋል። የወታደራዊ እርምጃው አላማዎች በፍጥነት እየተደረሰባቸው ነው በማለት ነው ያስረዱት። ወታደራዊ እርምጃው የሚቆመውም ሶስቱ አላማዎቹ ሲሳኩ መሆኑን አመልክተዋል። አላማዎቹ በማለት የገለጿቸውም የወንጀለኛው ቡድን ትጥቅ መፍታት፣ በክልሉ የህጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞች ለፍርድ መቅረብ የሚሉ ናቸው። ልክ የዛሬ ሳምንት ነበር ህወሓት በሰሜን እዝ ላይ ጥቃት መፈጸሙን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያስታወቁት። ወደ ስፍራው ተጉዘው የመጡት የኢትዮጵያ መከላከያ ሰራዊት ሌተናል ጄኔራል ባጫ ደበሌ ደግሞ በጊዜው ሆነ ያሉትን ዛሬ ለጋዜጠኞች አብራርተዋል። ጄኔራል ባጫ እንዳሉት ህወሓት በሰሜን እዝ ላይ የፈጸመው ጥቃትና አፈጻጸሙ ታሪክ ይቅር የማይለው ነው።
እነዛ የተሰዉትን የመከላከያ አባላት ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛ ፈንድቶ የቺፕስ ሳይ ነው የሆነው። ይሄ አይደለም እንደዚህ አይነት 21 አመት አብሮ አንድ ጉድጓድ ቀብሮ ጉድጓድ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ሁሉ ነገራቸው እሻ ሲመጣም ያርስ፣ ጉርጓሎ ሲመጣም ይጎለጉል፣ እህል ሲደርስም ያጭድ፣ ያጨደውን ወቅቶ ጎተራም ያስገባ፣ አንበጣ የሚከላከልለት፣ ኮቪድ ሲመጣ ኮቪድን የሚከላከልለት፣ የሰሜን እዝ ባለበት ቦታ ላይ ሰራዊቱ ትምህርት ቤት ያልሰራው ቦታ የለም። ቁማችንም ብቻ አይደለም ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክ የምትጨፍረው? እያጨበጨቡ ነው ጨፈሩበት። የእነሱን ሬሳ አንስቶ ሲቀብሩ የሀገር መከላከያ ሰራዊት ጋሻ የሆነውን ሬሳው ላይ ነው ጨፈሩት። ሬሳ አትቅበር፣ ልብስ ማውለቅ ምኑ ነው? ገሎ አያውቁም ማለት ነው። እነዚህ ሰዎች ተዋግተው ሰው ገሎ አያውቁም። ተዋግቶ ሰው የገደለ ጀግና ነው እና የተዋጋውን በጀግንነት ይቀብራል። የሰሜን እዝ 21 ዓመት ትግራይ በኖረበት የሰጡት ክብርና ምላሽ ይሄ ነው።
ዛሬ ለውጭ ሀገር ጋዜጠኞች መግለጫ የሰጠው የኢትዮጵያ መንግስትም እነኑ የህዋት ድርጊት አስረድቷል። ያስቸኳይ ጊዜ አዋጅ ሴክሬታሪያት ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንደዚህ ነበር ያብራሩት።
Last step, which is a red line, which is very much irredeemable, is attacking Ethiopian National Defense Forces.
ቀይ መስመር የሆነው የመጨረሻው ደረጃና ይቅርታ የማያሰጠው ነገር የኢትዮጵያን ብሔራዊ የጸጥታ ኃይል ማጥቃት ነው። ያ የየትኛውም ሀገር ሉዓላዊነት የመጨረሻ መገለጫና ተምሳሌት ነው። የጦር ዘህን ዋና ማዘዣ ጣቢያ ከሚያጠቃ ዋና ከተማህን ለማጥፋትም ከሚያስፈራራ የትኛውም አካል ጋር ቁጭ ብለህ እንዳያጠቃህ አትወያይም። ስለዚህ ማንኛውም ሀገር የሚያደርገው መጀመሪያ ስጋቱን ደምስሶና አጥፍቶ ከዚያ መነጋገር ነው ዘላቂነት ያለው ሰላም እንዲመጣ ነው ያሉት። እናም በመንግስት የተቀመጡት 3 ዓላማዎች ሳይሳኩ ውይይትም ሆነ ንግግር እንደማይታሰብ ነው አምባሳደር ሬድዋን ያብራሩት። ይህም ሆኖ በህዋት ላይ የሚወሰደው ርምጃ ጥንቃቄ በተሞላበት ሁኔታ እንደሚካሄድ ቃል አቀባዩ ተናግረዋል።
This operation will be short and its objectives are very much clear.
ይህ ወታደራዊ ርምጃ በአጭር ጊዜ የሚጠናቀቅ ነው። ዓላማዎቹም በጣም ግልጽ ናቸው። መንግስት አላስፈላጊና አሉታዊ ውጤቶችን ለመቀነስና ሲቪሎች እንዳይጎዱ የተቻለውን ጥንቃቄ ያደርጋል ነው ያሉት። ይህ በእንዲህ እንዳለ በህዋት ቡድን ላይ ከባድ ሰባይና ቁሳይ ጉዳት አድርሰናል ሲሉ የሰሜን እዝ ዋና አዛዥ ሜጀር ጀነራል በላይ ስዩም ተናግረዋል። በተለይም ዳንሻን፣ ሁመራንና ሌሎችንም አካባቢዎች ሙሉ በሙሉ ተቆጣጥረናል ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኤርትራ መንግስት ዛሬ ጠዋት በባድመ በኩል ወረራ አካሄደ ሲል የትግራይ ክልል መንግስት ገለጸ። የክልሉ መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት ማብራሪያ በፌዴራልና በአማራ ክልል መንግስታት እየተካሄደ ያለውን ወረራ ለማገዝ የኤርትራ መንግስት በጀርባ በኩል ወጋን ብለዋል። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ ይህንን ክስ አስተባብለዋል። ይህ የውስጥ ጉዳይ ነው፣ በዚህ ውስጥ እኛ የለንበትም ሲሉም ተናግረዋል። ሙልጌታ ጽብሀ ተጨማሪ አለው።
በፌዴራልና በትግራይ ክልል መንግስታት የተጀመረው ጦርነት ዛሬ ሳምንት ሞላው። በዛሬው ዕለት የክልሉ መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ በምዕራብ ትግራይ የተከፈተው ጦርነት እየመከተን ባለንበት ጊዜ በትናንትናው ዕለት ከኤርትራ ከባድ የጦር መሳሪያ ወደ ሁመራ ሲተኮስ ነበር ብለዋል። በተጨማሪም ዛሬ ጠዋት በባድመ በኩል የኤርትራ ኃይል መውረር ጀምሯል በማለት ገልጸዋል። በትግራይ ህዝብ ላይ የተጀመረው ወረራ ለመመከት የውጭ ኃይል እርዳታ በመጠቀም ጥቃት እየፈጸሙ ናቸው በማለትም ገልጸዋል። ፕሬዚደንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ በጋራ በመሆን የትግራይ ህዝብ የራሱን እድል በራሱ ስለወሰነ ብቻ ለመውጋት ሲዘጋጁ ነበር፣ አሁን ተግባራዊ አድርገውታል በማለት ተናግሯል።
ትናንት በባቀር አካባቢ ሲደረግ የነበረው ግጥሚያ የኤርትራ መንግስት በስተጀርባ ሁመራን በመደብደብ በከባድ መሳሪያ አጋርነቱን በተግባር አሳይተዋል። ሲደረግ የነበረውን የመከላከል ውጊያ ለማክሸፍ ከፍተኛ ድጋፍ ሰጥቷል። የአብይ መንግስት ባሰማራው ኃይል ትግራይ ማንበርከክ እንደማይችል ከተገነዘበ በኋላ ባለፈው ቀናት የተካሄደ ውጊያዎች የወራሪው ሰራዊት የሁሉ ኃይል ተሰማርቶም የፈለገበት ቦታ መድረስ የማይችል መሆኑ ታይቷል። የትግራይ ህዝብ ወራሪውን ኃይል ታግሎ ከፍተኛ ጉዳትን እያደረሰ ነው የሚገኘው። ከትናንት ነው የጀመረው ከባድ መሳሪያው። ከዛሬ ሌሊት ጀምሮ ደግሞ የኢሳያስ ሰራዊት የሀገሪቱን ድንበር ጥሶ ወረራ ጀምሯል። የትግራይ ተጨማሪ መስዋዕትነትን ከፍሎ ዳር ድንበሩን ለማስከበር ወደኋላ አይልም። የአብይ መንግስት የሀገሪቱ ዳር ድንበር ለባዕድ አሳልፎ በመስጠት ትግራይን መቀጥቀጥ መምረጡን ሁሉም ማወቅ አለበት። ይህ ጉዳይ የትግራይ ህዝብ ብቻ አይደለም፣ ይህ ጉዳይ የኤርትራውያንም ነው፣ የኢትዮጵያ ብሔር ብሔረሰብ ህዝብንም።
የፖለቲካ ልዩነት በፖለቲካ እንጂ በጦር እንደማይፈታ በተደጋጋሚ ገልጸናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ያለፈው ይብቃን ብለን ነበር፣ አሁን ግን ተገደን ወደ ጦርነት ገብተናል በማለት ገልጿል። የኤርትራ ህዝብና ሰራዊት ጦርነት እንደማይፈልግ ሲገልጽ ቆይቷል። ለዚህም እናመሰግናለን። ሆኖም ግን ጥረታቸው አልተሳካም፣ ሳንፈልግ ወደ ጦርነት ገብተናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በትግራይ ክልል እየተወሰደ ነው ያሉት ህግን የማስከበር ዘመቻ በአጭር ጊዜ ይጠናቀቃል ብለው እንደሚያምኑ ገልጸዋል። የትግራይ ክልል የድርድር ጥያቄ ከማቅረቡ በፊት ህገ መንግስቱን በመጣስ ያካሄደውን ምርጫ ውድቅ ማድረግ፣ በውስጡ የደበቃቸውን ወንጀለኞች አሳልፎ መስጠትና ለሰላም ዝግጁ መሆኑን ማረጋገጥ ነበረበት ያሉት አቶ ሙስጠፌ ይህን ህግን የማስከበር እርምጃ እንጂ ዓለም አቀፍ ድርድር አያስፈልገውም ሲሉ የክልላቸውን አቋም አስታውቀዋል። ሁሉም ክልሎች የትግራይ ክልል ተወላጆችን መብት ያለ አግባብ እንዳይጥሱ አቅጣጫ እንደተቀመጠላቸውም አስታውቀዋል። አዲስ ቸኮል ተጨማሪ አለው።
ልክ የዛሬ ሳምንት ጠቅላይ ሚኒስትር አብይ አህመድ ህወሓት በሰሜን እዝ ላይ እርምጃ መውሰዱን አስታውቆ ነበር። የትግራይ ክልል ግን የሰሜን እዝ ከኔ ጎን ቆመ እንጂ የወሰድኩት እርምጃ የለም ይላል።
ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የሰሜን እዝ በህወሓት ኃይሎች ተጠቅቷል። እንደ ማስረጃ ማቅረብ የሚቻለው የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ራሳቸው እዚህ ያለውን እዝ በቁጥጥራችን ስር አድርገናል፣ ትግራይ ህዝብን ለመጨፍጨፍ የሚጠቀሙበት የነበሩትን መሳሪያዎች በቁጥጥራችን ስር አድርገናል የሚል ተናግሯል። እዙ ከኛ ጋር ተላልፎን አስተካክሏል የሚለውን ነገር እየፈጠራ ወሬ ነው።
ባሳለፍነው አንድ ሳምንት በርካታ ወታደራዊ ድሎች ተገኝተዋል ያሉት አቶ ሙስጠፌ በዚህ ሂደት የሰላማዊ ነዋሪዎች እንዳይጠቁ የተደረገው ጥንቃቄም ስኬታማ ነበር ይላሉ። የትግራይ ክልል ባለፉት ሁለት ቀናት ለአህጉራዊና ክፍለ አህጉራዊ ተቋማት ስላቀረበው የድርድር ጥያቄም ትግራይ ሉዓላዊ ሀገር ባልሆነችበት ሁኔታ መሰል ጥያቄ መቅረቡ ስህተት ነው ይላሉ።
ኢትዮጵያ መንግስት ድርድር ምንጊዜም ዘግይቷል አላለም። ሆኖም ግን ድርድሩ በህገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች አህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀድም። ሆኖም ግን ይሄ የህግ ማስከበር ኦፕሬሽን እንግዲህ ሊጀመር ያደረጉ ነገሮችን ህወሓት መተው አለበት። እንግዲህ ለድርድር ዝግጁ መሆኑን በዛ ነው የሚያስመሰክረው። ከነዚህ ውስጥ እንግዲህ አላሳልፍም ያላቸው ወንጀለኞች ማሳለፍ፣ ለህገ መንግስቱ ተገዢ ሆኖ በውሸት ያካሄደውን ምርጫ መሰረዝ እንዳለበትና ምርጫው ትክክል እንዳልሆነ ማመን አለበት። እንደዚህ በታሰሉ አንዳንድ እርምጃዎችን ቢወስዱ ድርድር ዝግጁ ናቸው የሚል ስሜት ሊሰጥ ይችላል። እነዚህ በሌሉበት ሁኔታ ግን ህገወጥ አሰራሮችን እንዳለ አቅፎ ህገወጥ ግለሰቦችን እና በወንጀል የሚፈለጉትን ተጠርጣሪዎች በስሩ በጉያው ደብቆ የፌደራል መንግስትን ማንዴት አልቀበልም ብሎ ኢንተርናሽናል ድርድር ነገር የለም።
በሌላ በኩል አሁን የዓለም አቀፍ ተቋማት በእናንተ በኩል ሰሞኑን እየተካሄደ ያለው ዘመቻ ያው ህግ የማስከበር ዘመቻ ነው የሚባለው። ይሄ ግን ወደ እርስ በርስ ጦርነት ሊያድግ ይችላል ብለው ይሰጋሉ። በዚህ ረገድ የእርስዎ አቋም ምንድን ነው?
የእርስ በርስ ጦርነት እንዳይካሄድ የሚደረግ የህግ ማስከበር ዘመቻ ነው ብያምናለው። ምክንያቱም ህወሓት ስልጣን ካጣ ወዲህ በተለያዩ የሀገራችን ክፍሎች ከፍተኛ የሽብርና የግጭት ተግባራት ሲፈጽም ቆይቷል። ከእነዚህ ውስጥ በመጨረሻ ባለፈው ሳምንታት ያየነው ወለጋ አካባቢ በጣም አሰቃቂ ሁኔታ ዜጎች የተገደሉበት ሁኔታ ነው ያለው። እነዚህንና መሰል ሽብር ስራዎችን ስራ የቆየ ድርጅት ነው። ከፍተኛ ሀይ ፕሮፋይል የሆኑ በከፍተኛ አመራር ላይ የተሞከሩ እና የተፈጸሙ ግድያዎች ተካሂዷል በሀገራችን። የዚህ ሁሉ አቀነባባሪ ህወሓት ለመሆኑ ደግሞ ከበቂ በላይ ማስረጃ ተሰብስቧል። ስለዚህ ትግራይን እንደ ነጻ መሬት በመጠቀም ሌላውን የኢትዮጵያ ክፍል እንዳይረጋጋ፣ ሰላም እንዳያገኝ፣ እኛ ስልጣን ስላጣን እኛ የበላይነት ስላጣን ሌላው ሰላም ማግኘት የለበትም በሚል በፍጹም ተቀባይነት በሌለው አስተሳሰብ ያው ሲያምስ የቆዩ። ስለዚህ እንዲያውም ይሄ ኦፕሬሽን ባይሰራ ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚለው ሚዛን ይዘፋል። ምክንያቱም ህገወጥ የሆነ ቡድን አንድን ክልል ሙሉ በሙሉ በተቆጣጠርበት ሁኔታ እዛ ክልል ያለውን ጠቅላላ ሪሶርስ ለሽብርና አገር ለማፍረስ በሚጠቀምበት ሁኔታ እርስ በርስ ጦርነት አይመጣም ብሎ መቀመጥ የማይመስል ነገር ነው። ስለዚህ አሁን የተጀመረው የህግ ማስከበር ኦፕሬሽን የእርስ በርስ ጦርነት አገሪቷ እንዳትገባ ለማስቆም የሚደረግ ጥረት እንጂ ወደ እርስ በርስ ጦርነት የሚያመራ አይደለም።
በሌላ በኩል አሁን ወደ ትግራይ የሚወስዱ መንገዶች ሁሉም ተዘግተዋል። ባንኮች ዝግ ናቸው። በረራም የለም። እነኚህ ያው ጫና ከመፍጠር አንጻር ታስቦባቸው የተወሰዱ እርምጃዎች ሊሆኑ ይችላሉ። ነገር ግን ይህ በተራዘመ ቁጥር ህብረተሰቡን አይጎዳም ወይ?
የመንግስት ሀሳብ ይሄ ኦፕሬሽን አጭር ጊዜና ብዙ ዋጋ ሳያስከፍል እንዲጠናቀቅ ነው። በዚህ ነው የተሰራ ያለው። እንግዲህ ህገወጡ ቡድን የትግራይን ህዝብ እንደ መያዣ ይዞ ወደ ግጭት የሚያመራ ተግባራት በመፈጸሙ መከላከያ ሰራዊትን በማጥቃቱ የመጣ ግጭት ነው። እንግዲህ በግጭት ደግሞ ዜሮ ሁሉ ነገር ዜሮ ይሆናል። ምንም አይነት ንጹሐን ዜጎች ላይ የሚደርስ ችግር አይኖርም ተብሎ አታምኑም። ነገር ግን ያ ብዙ እንዳይሆን ከፍተኛ ጥንቃቄ እየተደረገ ነው።
በሌላ በኩል ከትግራይ ክልል ውጭ የሚኖሩ የትግራይ ተወላጆች ያላግባብ እየተያዙ ስለመሆናቸው ለቀረበላቸው ጥያቄ ሁሉም የሀገሪቱ ክልሎች የትግራይ ተወላጆችን ያላግባብ እንዳይዙ ወይም መብታቸውን የሚጥስ እርምጃ እንዳይወሰድባቸው የጋራ አቅጣጫ ተቀምጧል ብለዋል። ይሁንና ከሌሎች ብሔር ተወላጆች መካከል በወንጀል ተጠርጥረው የሚያዙ ሊኖሩ እንደሚችሉ ሁሉ ከትግራይም በተመሳሳይ የሚያዙ ሊኖሩ ይችላሉ ብለዋል። በዚህ ሂደት እርሳቸው የሚመሩት የሶማሌ ክልል ከተቃዋሚዎች ጋር በጋራ በመስራት የክልሉን ሰላም በማረጋገጥ እንዲሁም ከአጎራባች ክልሎችና ከፌደራል መንግስት ጋር ተባብሮ በመስራት ነገር ክልሉ የሚጠበቅበትን እያደረገ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባ እንለፍ። በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ለማግኘት እንደተቸገሩ ግለሰቦች ገለጹ። የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በተጠቀሱት ስፍራዎች አገልግሎቱ ስለመቋረጡ መረጃ እንደሌላቸው አስታውቀዋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው፣ አካባቢውን ሰላም ለማድረግ እርምጃው ይቀጥላል ብለዋል አቶ ጌታቸው። ናኮር መልካ ተጨማሪ አለው።
የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ በምዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦቼ ደህንነት ተጨንቄያለሁ ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሉ አሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡ ካራ፣ ቦጂ ድርመጂና ቤጊ እንዲሁም በቄለም ወለጋ ደምቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለሁ። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ.ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል። አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም፣ የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነውም ብለዋል። አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል። መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋርጥ ከሆነ ለህዝቡ ግልጽ አድርጎ ነውም ብለዋል።
በሀገራችን አጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገ ነው ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢው በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከከተሞች፣ ዞኖች እና አንዳንድ የመስኖ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በማቅረብ ክልሉን ሰላማዊ ለማድረግ ህዝብን በማወያየትና በማስተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ደግሞ ሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በኃይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ኃይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀሙና ህዝቡ ሰላማዊ እንቅስቃሴው እንዲሰፍን የማድረግ ስራ እየተሰራ ነው ያለው። ስለዚህ ከኢንተርኔትና የሞባይል መቋረጥ እኔ በዚህ ደረጃ መረጃ የተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግልጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያን ችግር ስትፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተከደበት ስለሆነ ይሄኛው ከዛ ጋር ይገናኛል አይገናኝም የሚለውን ሙሉ መረጃ የለኝም።
የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ወደዚህ ወደ ዩናይትድ ስቴትስ የምርጫ ጉዳይ ያቆየናል። ብርቱ ፉክክር የታየበትን ምርጫ ካሸነፉ በኋላ ተመራጩ ፕሬዝዳንት ጆ ባይደን ሙሉ ትኩረታቸውን ክፉኛ ወደ ተከፋፈለችው በወረርሽኝ ወደ ተመታችሁና ኢኮኖሚዋ እየተንገታገተ ወደምትገኘው ሀገራቸው ፊታቸውን በማዞር እንዴት አድርገው እንደሚያስተዳድሯት መላ መምታት ጀምረዋል። የቪኦኤ ዘጋቢ ብራያን ፓደን የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል።
ተመራጩ ፕሬዝዳንት ጆ ባይደን በምርጫው ወቅት ለድሆቹ ሰራተኞች የጤና ሽፋንን በስፋት ለማዳረስ፣ ለሚሊዮኖች አዳዲስ ስራዎችን የሚፈጥሩ ንጹህ ኃይል ሰጪና አመንጪ ኢንዱስትሪዎችን ለመክፈት ቃል ገብተዋል። ከፊት ለፊታቸው ያለው አጣዳፊ ነገር ግን ለ237,000 ሰዎች ሞት ምክንያት የሆነውና የተስፋፋ የመጣው የኮሮና ቫይረስን ስርጭት የመግታት ጉዳይ ነው። በድል ብስራታቸው ምሽት እሳቸውም ይህንኑ ተናግረዋል።
I will spare no effort, none, or any commitment to turn around this pandemic.
ይህን ወረርሽኝ ለማቆም የምቆጥበው ቁርጠኝነትም ሆነ ጥረት አይኖርም።
ባይደን ባለፈው ሰኞ የኮሮና ቫይረስን ግብረ ኃይል አቋቁመዋል። ግብረ ኃይሉ ምርመራዎችን ለማስፋፋት፣ ለጤናው ዘርፍ ሰራተኞች የመከላከያ መሳሪያዎችን ምርት ለመጨመር፣ ክትባቶችን ለማምረትና ስርጭታቸውንም ለማስፋት የሚቻልበትን መንገድ በማመቻቸት የሚሰራ ነው። ይሁን እንጂ ባይደን ይህን አጀንዳቸውን በስራ ላይ ለማዋል ቀድሞውንም የተከፋፈለውንና በፕሬዝደንት ዶናልድ ትራምፕ አስተዳደር ዘመን ደግሞ ይበልጥ የተስፋፋው ልዩነት የሚፈጥርባቸውን መሰናክል ለማለፍ ከፍተኛ ስራ ይጠብቃቸዋል። በደለዌር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ዴቪድ ሬድልዋስክ የልዩነቱ ፈተና ከባድ መሆኑን ይናገራሉ።
The divisions are deep. I have hope that we will move on a healing path over time. It will not happen quickly. It will not happen easily.
ክፍፍሉ ጥልቅ ነው። በጊዜ ሂደት ውስጥ እየተፈወሰ እንደሚሄድ ተስፋ አድርጋለሁ። ቶሎ የሚመጣ ነገር ግን አይደለም። በቀላሉ አይመጣም።
ባይደን በተለይ በቨርጂኒያ ግዛት በመጪው ጥር በድጋሚ የሚካሄደው የሁለት ሴኔተሮች ምርጫ ውጤት ፈቅዶላቸው የሴኔቱ ቁንጮ ሆነው ሊቆዩ ከሚችሉትና የምክር ቤቱን አጀንዳ ከሚወስኑት ከሪፐብሊካኑ ሚች መካኔል ብርቱ ተቃውሞ ሊጠብቃቸው ይችላል። በቴክሳስ ዩኒቨርሲቲ የአሜሪካ ፖለቲካ ፕሮፌሰር የሆኑት ሻነን ኦብሪየን ስለዚሁ ሲናገሩ እንዲህ ይላሉ።
McConnell could dig his heels in and not allow many liberal choices.
መካነል ነገሮችን ያጠቡና ለብዙ ግራ ዘመሞች አማራጭ መንገዶችን ያጠቡ ይሆናል።
በሌላም በኩል ጆ ባይደን ለበርካታ 10 አመታት በሴኔተርነት ከዚያም በኋላ ከፕሬዝደንት ኦባማ ጋር ምክትል ፕሬዝደንት ሆነው በሰሩባቸው ጊዜያት ጉዳዮችን አግባብተውና አስማምተው የመጨረስ ታሪክ እንዳላቸው ይነገርላቸዋል። ያለምዳቸው ከመካነልና ከሌሎቹ ጋር አሁንም ያግዛቸው እንደሆነ የሚታይ ይሆናል ተብሏል። በቬንደርቢልት ዩኒቨርሲቲ የግንኙነት ፕሮፌሰር የሆኑት ጄፍ ቤነት እንዲህ ይላሉ።
He might be able to use that relational capital in order to build unlikely coalitions that we perhaps have not seen in the last 4 years.
ያንን መልካም የግንኙነት ታሪካቸውን ተጠቅመው ባለፉት 4 አመታት ውስጥ ምናልባትም የማናስበውን ትብብር ሊፈጥሩ ይችሉ ይሆናል።
ባይደን በጋራና ትብብር መስራት ለጋራ ጥቅም የሚረዳ መሆኑን አጽንኦት ይሰጡታል።
We have to stop treating our opponents as our enemies. They are not our enemies. They are Americans.
መሻሻል አሳይተን ወደፊት መራመድ እንድንችል ተቀናቃኞቻችንን እንደ ጠላቶቻችን መመልከት ማቆም አለብን። እርስ በርስ ጠላቶች አይደለንም፣ አሜሪካውያን ነን።
ጆ ባይደን የዲሞክራቶች መሪም ቢሆኑ በራሳቸው ፓርቲ በኩል በመንግስት የሚደጎም ሁሉን አቀፍ የጤና ሽፋን እንዲሁም የከባቢ አየር ለውጥን አስመልክቶ በርካታ ርምጃዎችን እንዲወስዱ ከሚፈልጉት ተራማጅ ዲሞክራቶች ከፍተኛ ግፊት የሚደርስባቸው መሆኑም ተገምቷል። ወደ ግራው ጫፍ ርቀው ሄደዋል የሚባሉት እንደ ኒውዮርኳ የምክር ቤት አባል አሌክዛንድሪያ ኦካሲዮ ኮርቴዝ የመሳሰሉት መሃሉን ይዘዋል የተባሉት ዲሞክራቶች ከተመረጡ በኋላ ከሪፐብሊካኖች ጋር ስምምነት ለማድረግ ተራማጅ አጀንዳዎችን ወደ ጎን እየተዋቸው ነው በማለት ከወዲሁ መክሰስ ጀምረዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ትግራይ ውስጥ እየተካሄደ ያለው ውጊያ እንዲቆም የዩናይትድ ስቴትስ መንግስት ጫና እንዲያሳድር ለመጠየቅ ትናንት ዋሽንግተን ዲሲ ላይ ወጥቶ ከነበረው ሰልፍ አስተባባሪዎች አንዱ ለቪኦኤ በሰጡት ማብራሪያ ላይ ክስና ወቀሳ ያሰሙባቸው የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ምላሽ ሰጥተዋል። ሰለሞን አባተ አነጋግሯቸዋል።
ዶክተር አረጋዊ በርሄ ጤና ይስጥልኝ፣ እንደምን አሉ?
እንደምን አላችሁ አቶ ሰለሞን? እንደምን?
እግዚአብሔር ይመስገን። ትናንት ዋሽንግተን ዲሲ ላይ አንድ ሰልፍ ተካሂዶ ነበርና በዛ ሰልፍ ላይ ከተሳተፉ መካከል አስተባባሪዎቹን ሳናግራቸው የእርሶ ስም ተነስቶ ነበረ። በተለይ በአሁኑ ጊዜ ትግራይ ውስጥ ካለው ችግር ጋር ተያይዞ የፓርቲ መሪ እንደመሆኖ እርሶ ትናንት የሰጡት ያስተላለፉት መልእክት ነበረ፣ የትግራይ ሕዝብ የተሳሳተ መረጃ እንዲደርሰው እያደረገ ነው ህወሓት፣ በትግራይ ሕዝብ ላይ ፌዴራል መንግስቱ ጦርነት እያካሄደ ነው በሚል እና ነገር ግን የትግራይ ህዝብ ጠላት ራሱ ህወሓት ነው የሚል መግለጫ ሰጥተው ነበር እና ሰልፍ አድርገው የነበሩ ዋሽንግተን ላይ አስተባባሪዎች ዶክተር አረጋዊ በርሄ የፌዴራል መንግስቱ ወይም የስርዓቱ ተጠቃሚ በመሆናቸው ነው እንደዛ የሚናገሩት የሚል ተናግረው ነበረ። ገንዘብ ያገኛሉ፣ መኪና ተሰጥቷቸዋል፣ ቤት አላቸው፣ ፌዴራል ስልጣን ተሰጥቷቸዋል የሚሉ ጥያቄዎችን አንስተው ነበር በእርሶ ላይ።
ዋናው ነገር ምን ሰለሞን፣ አሁን ኢትዮጵያ በለውጥ ላይ ነው ያለችው። ካለፉት ጨቋኝ ስርዓቶች ህወሓት ኢህአዴግ ብቻ አይደለም፣ ከዛ በፊት ነበረ። ይህንን ከመጨረሹ የለውጥ በለውጥ ሂደት ነው ያለችው። አዲስ ስርዓት ለማምጣት የለውጥ አራማጁ መላው የኢትዮጵያ ህዝብ ነው። ለውጥ ፈላጊ ጎስቋላ ኑሮ የሚኖረው ድህነት የሚኖረው ስራጥነት ውስጥ የሚኖረው። ስለዚህ ሁሉም እንደሚያውቀው ስደት ላይ ነበርኩ በእነዚህ ጎስቋላ የነበረባቸው አመታት። አሁን ግን ለውጥ ስለመጣ ለውጡ ደግሞ ማንም ኢትዮጵያዊ ሊሳተፍበት የሚችል ለውጥ በግ የሚያስብ ጥሩ ስርዓት እንዲኖር የሚፈልግ የሚሳተፍበት ስርዓት ለማምጣት ስለሆነ በዚህ በለውጥ ጉዞ ከመላው ጭቁን የኢትዮጵያ ህዝብ ጎን ተሰልፌ የድርሻዬን እየተወጣሁ ነው ያለሁት። በቅርብ ጊዜ ግን እንዳልከው ይሄ የለውጥ መንገድ ዛፌ ግድብ የህዝብ አስተዋጽኦ የማስተባበሪያ ዋና ዳይሬክተር አድርጎ እንድሰራ ጠየቅን። እኔም ህዝብን የማገለግልበት ጥሩ እድል ስላፈረመ መላው ኢትዮጵያ ህዝብን ትራንስፎርም የሚያደርግ ግድብ ስለሆነ በዚህ አምኜ ተቀብየዋለሁ ስራው። ይህን ስሰራ እንደ ማንም መንግስት ሰራተኛ እንደ ዋና ዳይሬክተርም መሰጠት የለበት። መኪና ይሰጠኛል? አዎ መኪና አለኝ። ደሞዝ ይሰጠኛል? አዎ ደሞዝ አለኝ። ታዲያ ምንድን ነው ሌላቸው እፈልጋለሁ። እነዚህ በእኔ ላይ ጥያቄ የሚያቀርቡ ያሉ ወገኖች ምናልባት እነዚህ ሰዎች ለውጡን የማይደግፉ ወይም የህወሓት ኢህአዴግ አዛኞች ሊሆኑ ይችላሉ፣ ላይሆንም ይችላሉ።
ሌላው ምንድን ነው የተባለው? ዶክተር አረጋዊ በርሄ ትናንት መግለጫ ሲሰጡ በፓርቲያቸው ስም ህወሓት ነው የትግራይ ህዝብ ጠላት ሲሉ፣ በመጀመሪያ በትግራይ ህዝብ ላይ እየተካሄደ ያለውን ጦርነት አላወገዙም። የትግራይ ሰዎች እየታፈሱ፣ እየታጎሩ፣ እየታሰሩ ናቸው። ብዙ ቦታዎች ግድያ እየተፈጸመ ነው። ፍትህ በወቅቱ አይሰጥም። እነዚህን ነገሮች አላወገዙም የሚልም ጥያቄ አንስተዋል። ምን ያህል በቅርብ ይከታተሉታል? የእነሱስ አባባል ምን ያህል ትክክል ነው በዚህ ደረጃ? በእርግጥ እንዲህ አይነት በገፍና የዘር ማንነትን የጎሳ ማንነትን የለየ ሁኔታ እየተከናወነ ነው ወይ ሀገሪቱ ውስጥ?
ጥሩ ጥያቄ ነው። እንደሱ ብለው መጠየቃቸው በብዙ ሰው ስለሚነሳ ማብራሪያ ትክክል ነው። በእርግጥ እኔ መግለጫ ሰጥቻለሁ። የትግራይ ህዝብ ጠላት ካለ መጀመሪያ የህወሓት አመራር ነው ጠላት ነው። እዚህ ዝህነት ውስጥ የከተተው፣ እዚህ አፈና ውስጥ የከተተው፣ እዚህ ስደት ውስጥ የከተተው፣ እዚህ ምግብ ለስራ ኑሮ እንዲያደረግ ሰፊ የሚባል ያደረገው ድርጅት ጠላት ነው። ይህን ጥያቄ የለም። በአጠቃላይ ደግሞ ኢትዮጵያን ያለ ባህር በር ያደረገ ህዝብንም ጎስቋላ ኑሮ በግጭት እንዲኖር ያደረገ ጠላት ያልሆነ ማን ነው እንግዲህ ጠላት ይሆን? ጦርነቱ የጫረው የህወሓት አመራር ነው። ይህ መታወቅ በግልጽ መታወቅ አለበት። የሀገሪቱ መከላከያ ኃይል ማለት የሀገሪቱ አጥር ግንብ ማለት ነው። አጥር አጥርህ ታፈርሳለህ እንዴ? አጥርህ ታቃጥላለህ እንዴ? አጥርህ እንዲኖር ነው የምትፈልገው እንጂ ጠነክር ነው የምትፈልገው። ይህ የመከላከያ ኃይላችን አንበጣ በመከላከል አስተዳደሩን ሲረዳ ብሎ በእረፍት ካምፕ ውስጥ ሲገባ ደክመዋል ብሎ ጦርነት ከፈተበት የህወሓት አመራር ወታደሮችን ልኩ። ስለዚህ ይሄ ቀላል ጥቃት አይደለም፣ በቀላሉ የሚታይ ጥቃት አይደለም። ይሄ ትሪዝ ሊያስርለት ነው። በሀገር መከላከያ ላይ ጦርነት መክፈት የውጭ ኃይል የሚያደርገው ነው፣ የባዕድ ኃይል የሚያደርገው ነው። ትሪዝ ነው የውስጥ ኃይል ካደረገው ክህደት ነው። ከዛ በኋላ በትግራይ ተወላጆች ላይ እርምጃ እየተወሰደ ነው የሚባለው ነገር ደግሞ በቅጡ ማየቱ አስፈላጊ ይመስለኛል። በዚህ የህዝብ ጠላት የሆነው የህወሓት አመራር ረዳቶች የሆኑ ካድሬዎች፣ የስግብግብ አላማቸው ተሳታፊዎች፣ ወረበላ ሌቦች እንደነበሩ እናውቃለን። እነዚህ ሌቦች ኢትዮጵያን ለማተራመስ እቅድ ነበራቸው። አሁን በቪዲዮ ሳይቀር እያየናቸው ነው። ስማቸው ሳይቀር ምስላቸው ሳይቀር እያየናቸው ነው። እነዚህ ሰዎች ሀገሪቱን ለማተራመስ ትጥቀው ሰልጥነው ገንዘብ ተሰጥቷቸው በየወረዳው ለምሳሌ በአዲስ አበባ 16 ወረዳዎች ያለው የትግራይ ህዝብ እየሰበሰቡ አያችሁ አሁን እንመለሳለን ከመስከረም 30 በኋላ ሀገሪቱን እንቆጣጠራለን እያሉ ሲንቀሳቀሱ የነበሩ ሰዎች ናቸው። ስለዚህ ጦርነት የተከፈተበት መንግስት፣ ጦርነት የተከፈተበት የመከላከያ ኃይል እነዚህን ሰዎች ቁጥጥር ውስጥ ማስገባት አለበት ወይ የለበትም? ይሄ ህሊና ያለው ሰው ሊመልሰው የሚችል ነገር ነው። ስለዚህ እዛ ውጭ ተደረገ የሚባል ነገር ካለ ደግሞ ኢኖሰንት የሆነ ቅን የሆነ አገሩ የሚሆን የግራዊ ችግር ተሰበት ከሆነ ደግሞ ማስረጃው ይምጣ። እኛ ራሳችን ሂደን ማንም ያርገው ማንም ጥቅና ምንቆምለት እንንቀሳቀሳለን። ይህ ነው መ
ከየትም ይነሳ ከየትም ነገሩ እንዲህ ደም ሊያፈስ በሚችል ሁኔታ ላይ ተመልሳ ገባች ሀገሪቱ። እርስዎ ረጅም ልምድ እንዳለውም ሰው ምንድን ነው መፍትሄው ብለው ያስባሉ? ወዴት ነው የምትሄደው ካሁን በኋላች ሀገር?
ከዶክተር አረጋዊ በርሄ ጋር የተደረገው ቃለ ምልልስ በነገ ምሽት ስርጭታችን ይቀጥላል። የትላንቱ የዋሽንግተን ዲሲ ሰልፍ አስተባባሪ የኢትዮጵያ መንግስት ትግራይ ውስጥ ጥቃት የሚያካሂደው ከኤርትራ መንግስት ጋር ተባብሮ ነው ሲሉ ላቀረቡት ክስ ከኤርትራ ባለስልጣናት ምላሽ ለማግኘት እየጣረን ነው። ዋሽንግተን ዲሲ ያለው የኤርትራ ኤምባሲ ለጊዜው በኮቪድ-19 ምክንያት ዝግ መሆኑ ተነግሮናል። በጥረታችን እንቀጥላለን። ይሁን እንጂ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሮይተርስ በሰጡት ቃል ይህ የውስጥ ግጭት ነው፣ በግጭት ውስጥ የለንበትም ብለዋል። አድማጮች፣ አሁን ውይይት አለን። ትኩረት የኢትዮጵያ ወቅታዊ ጉዳይ ይላል የውይይቱ ርዕስ። በሰሜን የሀገሪቱ ክፍል በፌዴራል መንግስትና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለይተው የተነጣጠሩ ጥቃቶችና አጠቃላይ የንጹሐን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ጊዜያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሁፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱ የውይይቱን የመጀመሪያ ክፍል ይዞ ቀርቧል።
እንግዶቼ ከሩቅ ከአዲስ አበባ አቶ ክቡር ገና፣ ከዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ፣ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣቸዋለን። ዛሬ የአገር ጉዳይ ነው ውይይታችን። ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ሁለታችሁም በኃላፊነት የተሰራችሁበት ቦታ ትክክል ነው? ጊዜያችሁ ተገጣጥሞ ነበር ወይስ ኋላና ፊት ነው?
ክቡር ተናገር።
ተከታታይ ነበረ። ከኔ በኋላ ብርሃነ ነው የመጣው።
አቶ ክቡር ገና ኢኒሽቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመታት ሰርተዋል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ለመጨረሻ የተገናኘ ነው? የተለወጠ ነገር ካለ ያርሙኝ።
አሁንም በግል ስራ ነው። የስራው አይነት ተቀየረ እንጂ የግል ስራ ነው።
ለትውውቁ ያህል ይህን ካለን፣ በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ የመመልከት እድል አግኝቻለሁ። ደብዳቤውን የጠቀስኩት አንዳንዴም ከዘለፋ የማይሻገሩ ደብዳቤዎችና ጽሁፎች በበዙበት ጊዜ አማራጭም ጭምር እንዲህ ቢደረግም ይበጃል የሚለውን ጭምር የያዘ መልእክት ስለተመለከትኩ ነው። አለፍ አለፍ ብዬ ያነሷቸውን አንዳንድ ነጥቦች እንመለከታለን። በዚህ መንገድ አለ፣ ይህንንም ቢያዩ ይሄ ስህተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቆም ነው ዋና ዓላማውና ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድን ነው የሚታያችሁ? በትግራይ ክልል እና በፌዴራል መንግስት ግልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረው እና አቶ ክቡር እርሶ አዲስ አበባ ነው ያሉት እና ከእርሶን ጀምር ምን ይታዩታል?
አመሰግናለሁ። ወደ ጥያቄው በቀጥታ ለመግባት ለጠቅላላው ህዝብ ማለት እንችላለን አስደንጋጭ እና አስቸጋሪ ጊዜ እንደሆነ ነው የሚገባኝ። ደግሞ የምሰማውም እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ሊሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዚ አማራጮች ታይተው ትዕግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ህፃን፣ ሴት፣ ሽማግሌ፣ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ይኖራሉ፣ መኖርም አለባቸው ብዬ ነው የምገምተው። እና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት አሸናፊ ሊኖር የማይችልበት ቀላል መስሎ የሚታይም ቢሆን ቀላል ሆኖ ቀድሞ ወደነበርንበት ለመመለስ የሚያስችል ሁኔታ ሆኖ አላዩ።
አመሰግናለሁ አቶ ክቡር። ተመሳሳይ ጥያቄ አቶ ብርሃነ፣ እርሶም እስከተረዱ ድረስ የኢትዮጵያን ሁኔታ ዛሬ ያለውን።
አመሰግናለሁ አሉላ፣ በዚህ ወቅታዊና ሀገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። ወንድሜ ክቡር እንዳለው ጦርነት በጣም በጣም ከባድ ነው እና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሀሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድነው የተለየ ነበረ። ምንድን ነው? አጠቃላይ የሀገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም፣ ከፍቅር፣ ከመግባባት፣ በሰላማዊ መንገድ ከመሄድ የሚል ነው አካሄዳቸው እስከገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ። ኢትዮጵያ ውስጥ ሌላ ጥይት የማይጮህበት ጊዜ ይመጣል፣ ሰዎች የማይሰደዱበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ የሰዎች መፈናቀል ሁሉ ሲካሄድ በመንግስት በኩል የተያዘው አቋም መጀመሪያ ላይ ካነሱት አንጻር በመታገዝ በመቻቻል እና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሓት በምንመጣበት ጊዜ በተለይ የህወሓት አመራሮች የኢትዮጵያ ህዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ የመጀመሪያው ዘይቤያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት። እስከ ቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ ሀገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ በይቅርታ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው የሄደው። አሁን ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድነው ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆንህ ምንድን ነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንተረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይን ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነህ የምትወስደው ነገር ይኖራል። በሶስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንፃር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነፃ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንተረስት አንፃር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የነዚህ የአደረጃጀት ሃይራርኪዎች ኢንተረስት የተጠበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌደራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይሄንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ላንድ ደሃ የትግራይ ገበሬ የምርጫው አንድ አመት መተላለፍ እሱን ወደ ጦርነት ከመውሰድ አንፃር ምን ያህል ቫልዩ አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሰው ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝ ነው ያዩ ይመስለኛልና መጨረሻ ላይ ግን ስትመለከተው የህወሓትም ሳይሆን የህወሓት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል? ሊያቆራረፍ ይችላል፣ ጎራ ይዞ እንዲፋጠጡ ማድረግ ይችላል፣ ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። በሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም፣ የአብይ ጦር አይደለም፣ የኢትዮጵያ ህዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ህዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት 20 አመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ምን ማለት ነው? ኢትዮጵያ ናት ማለት ነው። የኢትዮጵያ ወታደር ሲነካ ኢትዮጵያ ተነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት ኢትዮጵያን ህዝብ እንደናቀ ቆጥረህ ትገምተዋለህ። የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም የኢትዮጵያን ህዝብ እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዝ ሆኖ ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒኤልኤፍ እና በመንግስት መካከል ባለው ቅራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው። ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረስ
አሉላና እንግዶቹን እናመሰግናለን። የውይይቱ ሁለተኛ ክፍል በሌላ ጊዜ ቀርባል። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።